ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 11 ቀን 2011 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል ህብረትን በሚመለከት የቀረቡ የተለያዩ ሐተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
በደቡብ ኢትዮጵያ በሸካ ዞን ለረጅም ጊዜ አለመረጋጋት በመስፈኑ በአካባቢው የመንግስት መስሪያ ቤቶችና ትምህርት ቤቶች ለወራት እንደተዘጉ የዜና ምንጮች ዘግበዋል። በሸካ ዞን የመጀንግር የሸካ እንዲሁም የሌሎች ብሔረሰቦች ተወላጆች እንደሚኖሩ ይታወቃል። በዚህ ዞን የሚኖሩ ዜጎች ለጠየቁት የራስን በራስ የማስተዳደር ጥያቄ እስካሁን መልስ ያልተሰጠ ሲሆን በቅርቡ የደቡብ ክልል ኃላፊ ወደ ቦታው ተንቀሳቅሳ ለማነጋገር ከመከረች በኋላ ሁኔታው ይበልጥ እየተባባሰ የሄደ መሆኑን የአካባቢው ተወላጆች ለዜና ተቋሞች ገልጸዋል። በቴፒና በሌሎች ከተሞች ሰራተኞች ስራ ካቆሙት በፌደራል አስተዳደር ባለስልጣኖች በኩል ሁኔታው ትኩረት ተሰጥቶት ጥያቄያቸው መልስ እንዲያገኝ ነበር ቢሆንም እስካሁን ምንም መልስ የሚሰጥ አካል አልተገኘም ተብሏል። ከጋምቤላ ወደ ሌላ ቦታ ሲንቀሳቀስ የነበረ 50 ክላሽንኮቭ መሳሪያና አንድ መትረየስ የጫነ ተሽከርካሪ ሰኞ ከዳር 10 ቀን ከሌሊቱ 7 ሰዓት ላይ በደብረ ዘይት ከተማ በቁጥጥር ስር የዋለ መሆኑን የደህንነት መስሪያ ቤት ገልጿል። የጦር መሳሪያዎቹ ሲጓጓዙበት የነበረው ገልባጭ መኪና ከጋምቤላ ጀምሮ ክትትል ሲደረግበት መቆየቱን የጸጥታ ኃይሎች ቢናገሩም ወዴት እንደሚጓጓዝና ለምን ጥቅም ሊውል እንደታሰበ አልታወቀም። ከቅርብ ጊዜ ወዲህ የተለያዩ የጦር መሳሪያዎችና ጥይቶች በየአቅጣጫው ወደ አገር ሲገቡ መያዛቸው በተለያዩ ጊዜ ቢዘገብም መሳሪያዎቹን የሚያንቀሳቅሰው ማንና ለምን ዓላማ መሆኑ አለመገለጹ ብዙ ዜጎችን ስጋት ላይ የጣለ ከመሆኑም በላይ በስልጣን ላይ ያሉ ግለሰቦች ተባባሪ ሳይሆኑ አይቀሩም የሚል ጥርጣሬን አሳድሯል። መጸዳጃ ቤቶችን መስራትና መገልገል እንዲሁም በንጽህና መያዝ ለእድገት አስፈላጊ ከሆኑ ጉዳዮች መካከል አንዱ ሲሆን በዚህ መመዘኛ ኢትዮጵያ ለሁለተኛ ጊዜ በዓለም የመጨረሻው ሀገር ሆናለች። ሰኞ ህዳር 10 ቀን የዓለም የመጸዳጃ አገልግሎት ቀን የተከበረ ሲሆን 93 ከመቶ የሚሆነው የኢትዮጵያ ህዝብ የተሟላ የመጸዳጃ አገልግሎት የሌለው መሆኑ በተደረገው ጥናት ተረጋግጧል። ከህዝባቸው 90 ከመቶ የሚሆነው የተሟላ አገልግሎት የላቸውም የተባለላቸው እነ ቻድ፣ የደቡብ ሱዳን እና ማደጋስካር ከኢትዮጵያ በልጠው ተገኝተዋል። ከሳራ በታች ባሉ አገሮች 340 ሚሊዮን ህጻናት የተሟላ የመጸዳጃ አገልግሎት የላቸውም ተብሏል። ካለፈው አመት ሐምሌ ወር ጀምሮ ከኦሮሚያና ከሶማሌ ወሰን አካባቢዎች ወደ መጠለያ ካምፕ የገቡ ዜጎች ቁጥር ከ200,000 መብለጡን የኖርዌይ የስደተኞች ካውንስል የተባለው ተቋም ገልጿል። ካውንስሉ ባቋቋመው ካምፕ ውስጥ ያሉት አብዛኛዎቹ ተፈናቃዮች ከኦሮሚያ አካባቢ የመጡ ሲሆን በአካባቢው የእርዳታ ሰጪ ተቋሞች ቁጥር አነስተኛ በመሆኑና የተፈናቃዮችን ቁጥር እያደገ በመምጣቱ ችግር የተፈጠረ መሆኑ ተገልጿል። ባለፉት 2 አመታት የተፈናቀሉት ጠቅላላ ቁጥር ከ700,000 በላይ መሆኑ የተገለጸ ሲሆን ሰፋሪዎቹ ከምግብ እጥረት የተነሳ እየሞቱ መሆናቸውን የአይማኞች ተናግረዋል። ባለፉት ጥቂት ቀናት ብቻ በሞያሌ አካባቢ በተፈጠረ የጸጥታ መደፍረስ ብቻ ከ70,000 በላይ የሆነው የከተማዋ ነዋሪ ተፈናቅሎ መጠለያ ጣቢያ ውስጥ የሚገኝ መሆኑን የአካባቢው ባለስልጣኖች ተናግረዋል። በኢትዮጵያ የሚኖሩ ቤተ እስራኤላውያን ሰኞ ዳር 10 ቀን በአዲስ አበባ በእስራኤል መንግስት ላይ ያነጣጠረ ተቃውሞ ሰልፍ አድርገዋል። እስራኤል መንግስት በኢትዮጵያ የሚኖሩ ቤተ እስራኤሎችን ለመውሰድ ከሶስት ዓመታት በፊት ቃል የገባ ቢሆንም እስካሁን ቃሉን አለመፈጸሙ ብዙዎችን አስከፍቷል። ሰልፉ ላይ የተገኙት እንደገለጹት ቤተ እስራኤሎችን ላለመውሰድ ምክንያቱ የገንዘብ ችግር ሳይሆን የእስራኤል መንግስት የዘረኝነት ፖሊሲ ነው ካሉ በኋላ በእስራኤል ሀገር የሚገኙ ኢትዮጵያውያን ቤተ እስራኤሎች ለሊኩድ ፓርቲ ድምጻቸውን እንዳይሰጡ ተማጽነዋል። ባለፈው ጥቅምት ወር የእስራኤል መንግስት 1000 ቤተ እስራኤሎች ብቻ እንዲገቡ ሲፈቅድላቸው ከ8000 በላይ ናቸው ተብለው የሚገመቱት ቤተሰቦቻቸው ተለያይተው ለመኖር ግድ ሆነባቸዋል። በመጨረሻም በዓለም ላይ የወባ በሽታ የተለከፉ ዜጎች ቁጥር እየቀነሰ በመምጣት ላይ የነበረ ቢሆንም በአሁኑ ወቅት ቁጥሩ እየጨመረ መሄዱን የዓለም የጤና ድርጅት በሰጠው መግለጫ አስታውቋል። እንደ አውሮፓ አቆጣጠር በ2010 በወባ የተለከፉ ሰዎች ቁጥር 239 ሚሊዮን የነበረ ሲሆን በ2015 ወደ 214 ሚሊዮን ዝቅ ማለቱ ይታወቃል። በ2017 በ5 ሚሊዮን አድጎ 219 ሚሊዮን መድረሱ ተዘግቧል። ዜናው በዚሁ ይጠቃለላል። አሁን እኛ ኢትዮጵያውያን አያቆንም ጭራሽ አያቆንም ስንል ታሪካዊ ያገራችንን ጣላቶች ብቻ ሳይሆን አምባገነኖቹ ዘረኞችና ሁሉ ግዜም የህዝብን ድል ለመንጠቅ አሰፍሰው ያሉትንም ነው። አዎ አያውቁንም። በጣም የሚገርመው ያውቁንም አለመፈለጋቸው ነው። አያውቁንም ለካ አያውቁንም አያውቁንም እኛና አያውቁንም አያውቁንም አጥፋቸው አያውቁንም አላውቁንም ኢትዮጵያዊ ነው። አድማጮቻችን በማስከተል ከተቃዋሚ ኃይሎችና ድርጅቶች ምን ይተበቃል በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። ይህ ሐተታ ለመጀመሪያ ጊዜ በፍኖተ ዲሞክራሲ የተላለፈው ታህሳስ 8 ቀን 2004 ዓ.ም ምረት ኢያፓ ወያኔ ስልጣን ከያዘበት ጊዜ ጀምሮ ተቃዋሚ ኃይሎች እንዲተባበሩ ያንድነት ኃይሎች እንዲጠናከሩ ተገንጣዮች አቋማቸውን እንዲመረምሩ አለማፈለስ ቀስቀሷል መክሯል። በምዕራባውያን የኢትዮጵያ ጣላቶች የሚደገፉ ድርጅቶችና ተገንጣይ ጸረ ኢትዮጵያ ኃይሎች የሽግግር ያደረ ወያኔን ያቀፈ ወዘተ ይያሉ ሲያቀረሹ መስማት የተለመደ ነገር ሆኗል። የህዝብ ትግል ተፋፍሞ ባለበት በአውሮፓና አሜሪካ ቁጭ ብለው ስልጣን እየታያቸው ለሐጫቸው ይዝረከረካል። የበሬው እንትን ይወድቃል ብላ እንደተከተለችው ቀበሮ በኢትዮጵያ ህዝብ ደም መቀለድ አይቻልም። ጆሮ ያለው ይስማ።
ከተቃዋሚ ድርጅቶችና ኃይሎችስ ምን ይተበቃል? ዛሬ የባስ ብለው በአንድነት ኃይሎች የሚያላግጡ ግን ራሳቸውን ተቃዋሚ ብለው የሰየሙ ኃይሎችም ብቅ ብለዋል። እነዚሁ ከይሉኝታ የተጣሉ ክፍሎች በራሳቸው ይህ ነው ሊባል የሚችል ትግል ማሳየት አቅቷቸውና ለወያኔ ሰለባ አቀባይ ተብለው እየተተቹ ግና በሀገሪቷ አንድነት ኃይሎች የሚባሉ የሉም በሚል አሉታዊ እንቅስቃሴ በማካሄድ የተገንጣ ኃይሎች አፈቀላጤ ሆነዋል። ይጎምዝዛቸው እንጂ በሀገራችን የአንድነት ኃይሎች ዛሬም አሉ። ህልውናቸውንም በገሃድ የሚያረጋግጡበት ቀን ደርሷል። በቅድሚያ የፖለቲካ ሀሁን የሚያውቁ ክፍሎች በቀላሉ እንደሚረዱት የሀገራችን ዋነኛው የአንድነት ኃይል ህዝብ ነው። ይህ ህዝብ ነው የወያኔን የግንጠላ እቅድ አክሽፎ ዛሬ ወያኔ ሳይወድ በግዱ አንድነት ደጋፊ መስሎ እንዲወላገድ ያደረገው። በኢትዮጵያ አንድነት ኃይል የለም ማለት የግንጣዮችን ልፈፋ ማስተጋባትና በመሰረቱም ህዝብ ራሱ የለም ማለት ነው። ወያኔ ሲል እንደነበረው ሁሉ የኢትዮጵያ ህዝብ አንድነቱን ትቶ በጎሳ ደረጃ ተሰልፎና ተፈርጆ ሊጫረስ ተዘጋጅቷል ብሎ መደምደም ነው። ይህማ ሆኖ በነበር ገንጣዎች ኢትዮጵያን በቅርጫ ተከፋፍለው በጨረሷት ነበር። ህዝብ ግን በአብዛኛው ለአገሩ አንድነት የቆመ በመሆኑ ዋና የአንድነት ኃይል ለገንጣዎች ጋሬጣ ሆኖ አለ። ከህዝብ ጎን ሆነውም ዛሬ ሳይሆን ከዓመታት በፊት ጀምሮ ከአገር አንድነት ሲታገሉ የባጁ ኃይሎች ዛሬም አሉ። ኢያፓ አንዱ ነው። ኢዲሃቅ፣ ህብረት፣ ቅንጅት በአጠቃላይ አንድነት ኃይሎች ነበሩ። የአንድነት ኃይሎች ሁሉና ባላቸው አንጻራዊ ጥንካሬ ብቻ የሚመዘን አይደለም። በዙ አነሱ፣ ደከሙ ጠነከሩ፣ ለአንዲት ኢትዮጵያ ቆመናል የሚሉና እንዳቅማቸው የሚታገሉ ኃይሎች አሉ። ይህን መካድ ለገንጣይ ኃይሎችና ለወያኔ ሰለባ መሆን ነው። የት ደርሰናል? ከህዝብስ ምን ይጠበቃል ስንል በዚሁም ደግሞ ከአንድነት ኃይሎች ምን ይጠበቃል ማለት የግድ ይሆናል። ወሳኝ ጥያቄ ነው። በቅድሚያ ግን የአንድነት ኃይሎች ስንል በአፍአዊ ደረጃ ይህን አቋም ደገፍን እያሉ አሁንም ግን የወያኔን መርህ ወይም መርሃ ግብር የሚያራምዱትን የሚጠቃልል አይሆንም። ይህን ስንል አገራዊ ኃይል ነን እያሉ ግን ለባዕዳን ቀጥረኛ ሆነው ለባዕድ ትእዛዝ የሚጓዙትን አይጠቀልልም። ወያኔን ክደናል ቢሉም ዛሬም ልባቸው ያን የዘረኛ አገዛዝ መስመርና ፖለቲካ የሚከተል የወያኔን ምስጢር የሚደብቅና ግለሰብን አስወግዶ ስርዓቱን ለመቀጠል የሚሻውንም በዚህ ሊፈርጅ አይችልም። ለዚህም ነው በቅድሚያ ማን ነው የአንድነት ኃይል የሚለውን ማወቅ ያለብን። ዘረኝነትና የኢትዮጵያን መገነጣጠልን የሚደግፍ ኃይል ጸረ አንድነት ነው። ኢትዮጵያን ለባዕዳንና ለገንጣዎች አሳልፎ ሊሰጥ የተነሳ ኃይል የአንድነት ኃይል አይደለም። ይህን ካልን ዘንዳ የአንድነት ኃይል ሊባሉ የሚገባቸውስ ምን ማድረግ አለባቸው? የወያኔ ግፍ ሞልቶ እየፈሰሰና የአገዛዙም የዕድሜው ገመድ ሊበጠስ እየደረሰ ነውና የመለስን አገዛዝ መቀጥመቅ ለመክተት ከነዚህ ኃይሎች ምን ግዳጅና ስምሪት ይጠበቃል የሚለውን ማጤን አለብን። በቅድሚያ የአንድነት ኃይሎች ህልውናቸውን እውን በማድረግ እንቅስቃሴያቸውን ማጠናከር አለባቸው። ይህ ማጠናከር መካሄድ ያለበት በዋና ደረጃ በአገር ቤት ነው። ህዝብን በይፋና በህቡዕ በማደራጀት ለአመጽ ማዘጋጀት ይኖርባቸዋል። ከዚህ ቀደም ተሰርቶ ከነበረው ድርጅታዊ ስራ በመማር ወያኔ ስልጣን ከያዘ ጀምሮ ከታዩ አሉታዊና ጠቃሚ ተመክሮች ትምህርት በመቅሰም ስህተቶችን ላለመድገም በመጣር ውጤታማ ትግል ማካሄድ ይቻላል። ይህ ግን ለትግሉ የሚመጥኑ መሪዎችን መምረጥ መሰየምን ይጠይቃል። ወያኔ ሲቆጣ የሚረዱ ለአስራችሁ ነኝ ሲል የሚንቀጠቀጡ ወይም ሲያፍራቸው ሸብረክ የሚሉ አመራሮች መኖር የለባቸውም። ቅልጥ ያሉ ከሃዲዎችም ጭልጥ ያሉ አጭበርባሪዎች ናቸውና በጥራዝ ነጠቆች አጃቢነት ቆጥራት መስለው ሲሸጡና አላግባብ የጀግና ቅጽልም ሲሰጣቸው ያየን የታዘብንና የተጎዳንንና መቀጠል መደገም የለበትም። አስመሳይ ማንዴላዎች፣ ጋንዲዎች፣ ፋኖዎችን በዚያው በቀሌታቸው ተወስነው እንዲቆዩ ማድረግም ያስፈልጋል። ትግሉ አንድ ቆራጥ መሪ ያስፈልጋል በሚል ፊውዳላዊ ቅኝትም በድርጅቶቹ ላይ ተጽምነን ሊቀመንበሮችን ከኛ በላይ አዋቂ መቼ ተፈጥሮ ባይ ዶክተር ፕሮፌሰሮችን ትናንት ከደርጉም ከወያኔም አብረው በህዝብ ላይ ወንጀል ፈጽመው አንዲትም የጸጸት የንስሐ ቃል ሳያሰሙ የህዝብ መሪ እንሁን ባዮችን ድርጅትን ከፋፋይ አንጃዎችን የአንድነቱ ትግል መሪዎች ብሎ ተቀብሎ ትግል ይካሄዳል ብሎ መጠበቁም ሞኝነት ነው። በ1997 ዓ.ም ትልቁ የሙስ ከተማ አድማ በካሃዲ መሪዎች ማለትም በአሜሪካና እንግሊዝ በሚታዘዙ መሪዎች እንደተከሸፈ የምንረሳው አይደለም። ችሎታና ጽናት የሌላቸው መሪዎች በትግል ላይ ሊያደርሱ የሚችሉትን ጉዳት ህዝብ በተደጋጋሚ አይቷል፣ ጉዳቱንም ተቀብሏል። ይህ ጉዳትም ለብዙዎች ቀቢጸ ተስፋ ማጠየቂያ ወይም ምክንያት መሆኑ የሚካድ አይደለም። የአንድነት ኃይሎች ግዴታ ሆኖ የሚገኘው ሌላ ጉዳይ ደግሞ ትብብራቸውን የሚመለከት ይሆናል። አሁንም ቢሆን ድል ቢያብር አንበሳ ያስር የሚለውን ይሰራል። ይህ ትብብር ለትግሉ ብቻ ሳይሆን ከትግሉ በኋላ ወይም የህዝብ አመፅ ድልን ሲቀዳጅ ሊከሰስ ለሚችለውም አስፈላጊ ነው። ማለትም በጋራ የሽግግርን ሂደት እውን ለማድረግና የህዝብን ድል ባዕዳንና ገንጣዮች እንዳይቀሙ ለመከላከል። ይህ ትብብር ሊሳካ ከቻለ በጋራ ህብረት በተዋቀረ መልኩ ሊገለጽ ሲችል፣ በሌላ መልኩ ደግሞ በተግባር የሚታይ ሊሆን ይችላል። ሰፊውን ህዝብ በጋራ መርሃ ግብር መሰረት በየአቅጣጫው መቀስቀስና ማደራጀት የተባበረ ስራ ስምሪት ነው። በጋራ ቅንጅት የጋራ ጠላቶችን መቋቋምና የባዕድ ቅጥረኞችን ሴራ ማክሸፍም የሚቻል ነው። በባዕድ አገሮች በተለይ የአንድነት ኃይሎች በተባበረ መልክ ማለትም ተመካክረው ቢንቀሳቀሱ ወያኔና ገንጣይ ኃይሎችን መቋቋም ይችላሉ። በስመ ህብረት ወይም ሁሉን ማቀፍ በሚል ፈሊጥም ተዘናግቶ ኢትዮጵያዊ አይደለንም ለሚሉ ኃይሎች ሳይቀር ሰለባ መሆን ወይም ህዝብን አደናግሮ አሳልፎ መስጠትም ከባድ ስህተት ነው። የአንድነት ኃይሎች ሊሰጣቸው የሚገባውን ድጋፍ ነስቶ ዜጎች በሰበብ አስባቡ ድጋፋቸውንና ገንዘባቸውን ለማይሆኑ ኃይሎች የሚሰጡ ከሆኑ የአንድነት ኃይሎች የሚጠናከሩ አይሆንም። ለጸረ ኢትዮጵያ ኃይሎች በብዙ መቶ ሺህና አልፎም በሚሊዮን እርዳታ በስውርና በይፋም የሚሰጡ ባዕዳን አገሮች ሞልተዋል። ለኢትዮጵያ የቆሙትን ግን ሊያዳክሙ እንጂ ሊረዱ ሲሞክሩ አይታዩም። ይህ በዘመነ ደርግም የታየ ነው። ለወያኔና ገንጣ ኃይሎች ባዕዳን ያን ሁሉ እርዳታ ሲለግሱ፣ በሌላ በኩል እንደ ኢህአፓን ኢዲያቀን ግን ለማፈንና ለማጨናገፍ የሰሯቸውን ሻጥሮች ማስታወሱ ይበቃል። በ1991 እና ከዚያም በኋላ ወያኔን ይረዱት እነማን ናቸው? ጸረ ወያኔዎችን ትምክህተኞች ብለው አውግዘው ለማዳከም የጣሩትስ ብለን ብንጠይቅ መልሱ ግልጽ ነው። ታጋይ ድርጅቶችን የሚከፋፍሉትንስ የሚረዱ ባዕዳን የማይታወቁ ናቸው? ለወያኔ ሲሉ እየሰለሉ ስልክ እየጠለፉ የሬዲዮ ስርጭትን እያፈኑ ያሉ ባዕዳንን እናውቃቸዋለን። በአንድነት ኃይሎች ላይ ሴራው እና ጥቃቱ የተነከረ ነውና ዜጎች ለአገራቸው የሚዋደቁትን መንከባከብና መርዳት አለባቸው እንጂ ነጋ ጠባላ ጭበርባሪውና ቅጥረኛው ሰለባ የሆኑ ተሞኝተው ራሳቸውንና አገራቸውን መጉዳት ማቆም ይኖርባቸዋል። ይህ ካልሆነ ግን ከእርዳታውና ትብብሩ እየራቁ ግን ኃላፊነት በጎደለው መንፈስ ድርጅቶችን አይታገሉም የሉም ብሎ መንቀፍ ለትዝብት የሚዳርግ ነው። የአንድነት ኃይሎች አገሬ ባዩ ህዝባችንን ጨምሮ ህልው ናቸው። በእርግጥ በብዙ ጥቃትና በደል ቢደርስባቸውም ያሉበት ሁኔታ አመርቂ አይደለም። ደክመዋል፣ ግን እሳት ቢዳፈን ጠፋ ማለት ስህተት ይሆናል። መኮስኮስን ጠያቂ ነው እንጂ ሞተ ብላችሁ ቀብርን አድርጉልኝ የሚል አይደለም። ስለዚህ ሳይሞት ሊቀብሩት የቋመጡት ሁሉ ማፈራቸው አይቀሬ ነው። የአንድነት ኃይሉ ስልትን በትክክል አውጥቶና መርጦ ወዳጅና ጠላትን በጥንቃቄ ለይቶ ፈሪና ቅጥረኛ ተለይን ነጋሪት ጎስሞ የጀመረውን ትግል ከግብ ሳያደርስ ግንባሩን ላያጠፍ ምሎ መነሳት ማመጽ አለበት። ጊዜው አልፏል። ባለፈም ቁጥር አዳዲስ ወዳሞችን እየኮለኮለ አገርን በማጥፋት ላይ ነው። ከዚህ በላይ ጊዜ ሊሰጠውም አይገባምና የአንድነት ኃይሎች የቀቢጸ ተስፋንና የፍርሃት መለያየትን ግንብ አፍርሶ ሕዝብና አንድነት ኃይሎች አገራችንን ከወያኔ ጥፋት ተልእኮ ማላቀቅ ማዳን ይጠበቅብናል።
ባለ አለ ከዘለዳው ይሐፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲጃቀሉ ውሃ ቀዳዋ መለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማውቅም ይሁን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ጥፋውን ደፋል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደብደብ ይቻላል። ይሐፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋሪዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ይቻል ጥያቄውን በማራዘብ ለማጫጫው የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፓ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፓ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለ ሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና። ድርጅቱ ለተክለሰብ ማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም፣ አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፓ ታሪክ አይኖርም ይሞከርም የተማላ አይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሉም አዲስ ይሆናል። እስከዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ፣ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ በማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ኢያሱ ሲመልሱ፣ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና በቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች፣ በሽፍንፍን ሀገርና ወገን ሻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸዋሉ። መልሱ ግን አንድና አንድ ነው። ኢህአፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረው የነበሩ ሁሉ በመዳሰማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢህአፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢህአፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢህአፓ ትግሉን እንደማያቆም ቃል መግባቱ ደጋግሞ ተናግሯል። ኢህአፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ኢያሱ ቃለ ምልልስ የሚገልጸው። ኢህአፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢህአፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታግሎለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም። ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ። ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም። አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ እያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የታይቶ ያውቃል፣ ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት ወያኔን ለመርዳት የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ፣ ይቀበሉታል? አቶ ያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተሻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጥቃችን ተጣላን። ኦነግም የኦሮሚያን ባዕድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢህአፓ አቋም ዛሬ በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በሀገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላሴርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በአገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና?
መመለስ በሚል ርዕስ የቀረበው ጽሑፍ በወቅቱ ማለትም በታህሳስ 2004 ዓመተ ምህረት የህዝብ ትግል የደረሰበትን ደረጃና ወዴት እንደሚያመራ በትንቢት መልክ የተነገረ ነው ማለት ያስደፍራል። ራሳቸውን የተቃዋሚ ድርጅት ብለው የሌለ ጦር እያዘመቱ ወያኔን ድል ሲያደርጉ ከጸረ ኢትዮጵያ ኢምንት ድርጅቶች ጋር ግንባር አንድነት ውህደት እያሉ በህዝብ ትግል እያሾፉ ምዕራባውያን ጌቶቻቸው በለውጥ ስም ለስልጣን እንዲያበቋቸው ራሳቸውን ሲያዋርዱ ማየት የቀን ተቀን አሳፋሪ ትርኢት ሆኗል። ገሞራው ዜሮ ፊታውራሪ በሚል የገለጻቸው ድርጅት አፍራሽ ገለባ አንጃዎች ትግሉን ማደፍረስ ይዘዋል። ቶሽን በላቸው፣ አዳምጡ፣ ልብ በሉ እንላቸዋለን። ከአምስት ዓመት በፊት እንዲህ ብለን ነበር፣ ወደፊት ለመጓዝ ወደ ኋላም መመለስ። የተፈጥሮም ሆነ የህብረተሰብ ሳይንስ ወደፊት ተጉዘው ለሰው ልጆች ህይወት የተሻለን ሁኔታ ለመፍጠር ሲጥሩ ኑረዋል። ወደፊትም በዚህ ሁኔታ የሚጓዙና የሚኖሩም ናቸው። ይህንን ሁኔታ ለማስገኘትና የተሻለን ነገ ለመፍጠር ግን ያለፈውንም ወደ ኋላ ተመልሶ ማጤንና መመርመር ግድ ይላል። ይህ ሊሆን ካልቻለ የተፈጥሮን ህግጋቶች ተጻሮ መቆም እድገትንም መግታት ይሆናል። ወደ ኋላ ተመልሰን ማየት የምንገደደውም ካለበቂ ምክንያት አይደለም። ይህን ለማድረግ የምንገደደው ወደፊት ለምንፈልገውና ለምንጓዘው መንገድ ጠንካራ መነሻ ለመፍጠር ከስህተቶች ተምረን ያለፈን ስህተት ላለመድገም ያለፈው ጊዜ የነበረውን ጠንካራ ጎንም ወደ ዛሬ በማሻገር ጠንክሮና ፈርጥሞ ለመገኘት ጭምር ነው። ያለፈን እንመርምር እናጥና ብለን ስንነሳ ግን እንዲሁ በዘፈቀደ መሆን የለበትም። አሁንም በተፈጥሮ ሕግጋት ላይ ተመስርተን የህዋና የጊዜን ሚና አካተን በተለያየ ህዋና ጊዜ ውስጥ የቅራኔዎች አቀማመጥና አፈታትን ጭምር ሁሉ ዳሰን መሆን ይኖርበታል። በአንድ ተመሳሳይ ህዋና ጊዜ ውስጥ የሚገኝ ማንኛውም ክስተት በአንድ ገጽታው ብቻ ሊኖር ወይም ሊከሰት እንደማይችል መገንዘብ ግድ ይሆናል። በአንድ ህዋና ጊዜ ውስጥ የሚከሰት ሁኔታ መጥፎም ጥሩም ገጽታዎች አሉት ወይም ይኖሩታል ለማለት ነው። በዚህ መሰረታዊ የተፈጥሮ ህግጋት ላይ ከተስማማን ወይም ከተግባባን መጥፎ ገጽታውን ጥሎና ከዛም ስህተት ተምሮ ጥሩ ገጽታውን ወደ ዛሬ በማሻገር ወደፊት ለምንጓዘው ጉዞ ኃይል መፍጠርና የተሻለን ሁኔታ ማስገኘት እንደሚቻል መገንዘብ የሚቸግር አይሆንም። ዛሬ እየተካሄደ ያለውም ሁለገብ የፖለቲካ ትግል ከነዚህ የተፈጥሮ ህግጋቶች ውጪ ሊታይ የሚችልና የሚቆምም አይደለም። ግራ ካለ ቀኝ አለ፣ ሰሜን ካለ ደቡብም አለ፣ አንድነት ካለ ልዩነትም መኖር አለበት የማለት ያህል የቀለለ ነው። ሁሉም ነገር ቀኝ ነው፣ ሁሉም ነገር ጨለማ ነው፣ ሁሉም ነገር ተነጣጥሎ ብቻ ነው መታየት ያለበት ካልን ደግሞ ተፈጥሯዊም ሆነ ምድራዊ መግለጫ ስለማናገኝለት የሚቀረን ላንድዬ ተደፈን አቤት አቤት ማለት ብቻ ነው። ያንን እንዳናደርግ ደግሞ መጽሐፉ እንደሚለው የዛን አይነቱ አቤቱታ የሚጠቅመው ለላይኛው ዓለም ነው። እኛ ግን የምንነጋገረው ስላለንበት ተጨባጭ ዓለም በስቃይ ስለሚኖረው ህዝባችን ስለሆነ እነዚህን ህጎች መከተል የግድ ነው። የተፈጥሮ የእድገት ህግጋት እንዳለ ሆኖ ዛሬ በኢትዮጵያ የፖለቲካ መድረክ በተቃዋሚነት የተሰለፉ አብዛኛዎቹ ድርጅቶች በዚህ መስፈርት ሲለኩ እነዚህን ህግጋት ስተው ያሉ መሆናቸው ብቻ ሳይሆን በተቃራኒው አቅጣጫ እየተጓዙ መሆናቸውን ማየት የሚሳን አይሆንም። በዚህ አይነት አመለካከትም አመርቂ የፖለቲካ ህብረት መፍጠርም ሆነ ቀጣዩን የፖለቲካ ትግል እድገት በጋራ ማዳበር ሊታሰብ የሚችል አይደለም። ዛሬ በመደጋገም እንደሚሰማው ያለፈን የአገሪቷንና የህዝቧን ታሪክ በጥቅሉ ጥርሻ መቀባት ህዝቦቿ ክፉ ደግ በጋራ አሳልፈው በጋራ ትስስር ማፋታቸውንና መኖራቸውን መካድ ብሎም አንዱ የህዝብ ክፍል ሌላውን እንደጨቆነ ብቻ ዘመናት ያለፈው አድርጎ ማቅረብ የተለመደ ቋንቋቸው ሆኗል። የህዝብን ትግል ሲሸጡ ውድ ልጆቿን ሲያሰቃዩና ሲገርዱ የነበሩትን ሁሉ አትናገሩ ያለፈን እንዳትመረምሩ የሚሉን በስተዋል። በቀበሮ ጉድጓድ በጎች እንዲታጎሩ፣ በጅብ ዋሻም አህዮች እንዲጠለሉ፣ ከጻድቃን ገበታም እርኩሳን እንዲጓደሱ እየተማጸኑ ናቸው። ህዝባዊ ትግል ወደፊት ተጉዞ ከታለመለት ግብ እንዲደርስ ከተፈለገ ታጋይ ኃይሉ ይህ ሁሉ በጅምላ የሚለውን አዘናጊና አወናባጅ አመለካከት መግታትና ማቆም ይኖርበታል። ያለፈን ታሪክ ሳይመረምሩ ላለፈው ጥፋትና አረመኔያዊ ፍጅት ተጠያቂው ማን እንደሆነ ሳይገለጽ ገለባና ምርቱን አደባልቆ የተሻለን ወደፊት መፍጠር እንደማይቻል በሙሉ መነገር አለበት። ለባዕዳን ዓላማና ፍላጎት በምርኩዝነት እያገለገሉ ያሉ ግን በተቃዋሚነት ራሳቸውን የፈረጁ በግልጽ መታወቅ፣ በግለሰብ ደረጃም የትግል ተመክሯቸውና ያለፈው ታሪካቸው መመርመር ይኖርበታል። ዳገት ውጣ ሲሉት ቁልቁለት የሚወርድ፣ ስፋ ብዛት ይባል ጥበትን የሚወድ፣ መብት አገርን ሲሉት ከባዕድ የሚነውድ፣ ታሪክን አታንሱ ጀግናን በተግባሩ እንዳታወድሱ፣ ሲገል የኖረውን ስም እንዳታነሱ፣ ምንም ነገር ቢያደርግ የአንድነት ኃይል ነው እንዳትተነኩሱ የሚሉን በበዙበት ሁኔታ ህዝባዊና አገራዊ ትግል አካሂዶ ኢትዮጵያና ህዝቧን መታደግ ያዳግታል። ትግሉ መጥራት መስከን አለበት ሲባልም ይህንኑ እውነት ለማመልከት ጭምር መሆኑ ሊታወቅም ይገባል። ፍትህና ርትዕ ለሰፈነባት አገር እንታገላለን ማለትም ወንጀለኞችና በህዝብ ደም የታጠቡትን ይዞ መጓዝን አመላካች አይደለም። ባንዳ ወይም ካዲ የሚለውን ቃል ለመጀመሪያ ጊዜ በአገራችን መጠቀም የተጀመረው ባድዋ ጦርነት ወቅት ነበር። በኋላም የሶል ሚካኤል የልጅ ልጅ ኃይለስላሴ ጉግሳ ከርቶ እጁን ለጣሪያን በመስጠት አርበኞች ያሉበትን ቦታ እየጠቆመ ስላስመጣ በአርበኞች የተሰጠው ስም ይኸው ነበር። አዎ የባንዳ ታሪክና መጨረሻም ስለማያምር ውሎ አድሮ ኃይለስላሴ ጉግሳ በቆራጥ አርበኞች ተማረከ። በዛ ቀውጢ ጊዜ ነበር አርበኞች እንዴት ትታዘብህ እዳጋ ሐሙስ የሶል ሚካኤል ቅርሳቸው ሲፈርስ አድዋ ከተማቸው ሲነድ ሲጨስ ድርቡሽን አልጥብቀህ ስትመላለስ ብለው የገጠሙበት። ዛሬም ቢሆን ባንዳን ባንዳ ማለት ነውር ሆኖ መታየት የለበትም። ጨለምተኞችንና የባዕዳን ምርኩዞችን ይዞ መንከባለልም የህዝባዊ ትግል ባህል ተደርጎ መታየትም አይችልም። የኦሮሞ አያት ቀድመ አያቶቻችን በከነኘኔ ናን ሆኪኒ ይላሉ። ያልበላኝን ቦታ አትተክልኝ ለማለት ነው። ዛሬ የኢትዮጵያ ህዝብ አጠቃላይ ለወለገብ መብቱ፣ ለዲሞክራሲያዊ ስርዓት፣ ለፍትህና ርትዕ ብሎም ለሰብአዊ መብቱ መከበርና ለአገሩ ሉዓላዊነት አለመደፈር ያለውን ፍላጎትና ቀናይነት በግልጽ እያሳየ ያለበት ወቅት ነው። እነዚህን የአጠቃላይ ህዝቡን መሠረታዊ ፍላጎቶች ተከትሎ መደራጀትና ማደራጀትን ወደ ጎን ትቶ ጥያቄያችን የቅኝ ግዛት ጥያቄ ነው፣ ያለፈው ታሪክ ሁሉ ጨለማ ነው ወዘተ በማለት አሁን በግልጽ የሚታየውን የህዝብ መሠረታዊ ፍላጎቶች ተጻሮ መገኘት የጋራ ታሪኩን ማንቋሸሽ ለህዝቡ ትግል የሚያስገኘው ፋይዳ ፍጹም የለም። በጋራ ወደፊት ለመጓዝም ሁኔታዎችን የሚያመቻች አይሆንም። ለዚህም ነው በተደጋጋሚ ታረሙ፣ ተስተካከሉ የሚለው ጥሪ የሚቀርበው። ዛሬ የሀገራችን ሁኔታ በአጠቃላይ የአመፅ እውን መሆንን ምልክቶች ያዘሉ ናቸው። የአመፅ ለመምጣት መቻል ባህሪያት በጠቅላላው የኢኮኖሚ፣ የፖለቲካ፣ የማህበራዊ ችግሮች እንዳሉ በአጠቃላይ አመልካች ሲሆን እነዚህ ባህሪያት አፍጠውና አግጠው የወጡ አይደሉም። እንደ ተዳፈነ እሳት የሚታዩ በተራዘመ ጊዜ አመፅን ሊፈጥሩ የሚችሉ እርሾዎች ናቸው። የህዝባዊ አመፅ መከሰት ምክንያቶች ግን በአመፃ ባህሪያት ውስጥ የተጠቀሱት መሰረታዊ ችግሮች ከፍተኛ ደረጃ የደረሱና ያሉ በመሆናቸው አብዛኛው የህብረተሰብ ክፍልና ገዢው ክፍል ይህ ሁኔታ በአመፅ እስካልተለወጠ ድረስ አብረው ለመኖር አለመቻላቸውን አመልካቾች ናቸው። የህዝባዊ አመፅ ባህሪያት በተለያዩ አገሮች የተለያየ ደረጃ ላይ ያሉ ስለሚሆኑ ባህሪያቱ ከአገር አገር ይለያያሉ። የህዝባዊ አመፅ ምልክቶች ግን ከሀገር አገር እንብዛም ልዩነት የላቸውም ወይም ልዩነት አያሳዩም። ከነዚህ የህዝባዊ አመፅ ምልክቶች ጥቂቶቹን ብንጠቅስ ሀ የመንግስት የጭቆናና የአፈና ተግባራት ጋጠ ወጥና መረን የለቀቁ እየሆኑ ይመጣሉ። ለ መንግስት የሚለው ሁሉ በህዝብ ተሰሚነት ያጣል። ህዝብና መንግስት መካከል ሊኖር የሚገባው መተማመን ጨርሶ ይጠፋል። መንግስትና ህዝብ አብረው የሚሰሩ ሳይሆኑ ጨርሰው ተጻራሪ ኃይል ሆነው ይቆማሉ። ሀ መንግስት ከህዝቡ ጋር ብቻ ሳይሆን በራሱ መዋቅር ውስጥ ያሉትን ማመስ፣ የሹምሽረት ሩጫ ማብዛት፣ ሁሉንም መጠራጠርና ይበልጥ እየጠበበ መምጣትና በራሱ መተማመን ጭምር እያጣ መሄድ ይከሰታል። መ በመንግስት ከፍተኛ የአስተዳደርና የስልጣን መዋቅር ውስጥ ያሉ የበለጠ መዝረክረክ፣ በሙስና መዘፈቅ፣ ንብረት ማሸሽ፣ በመጨረሻም ምስጢራቸውን መበተንና እየከዱ መሄድ ይዘወተራል። ሰ መንግስት ሁሉን መተማመን ሲያቅተው ራሱን ጭምር መጠራጠር ውስጥ ስለሚገባም የበለጠ ማንኛውንም ምኞቱንና ፍላጎቱን በበለጠ ውሸትና የበለጠ ወታደራዊና ያፈና ኃይሉ ወደሚያስፈጸሙ እያዘነበለ ይሄዳል። ረ በዚህ ሁኔታ መከሰትም ያፈናና ወታደራዊ ኃይሉ ጭምር በየቦታው ስለሚያዝና ስለሚወጠር እረፍትና እምነት የለሽ ሁኔታዎች ውስጥ ይዘፈቃል። ያለው ኃይል ታማኝነት ብሎም ለተመደበበት ኃላፊነት ብቃቱ እየደከመ የጨቋኙ መንግስት ግብዓተ መሬቱን እየፈጠጠ መምጣቱ የማይቀር ይሆናል። የህዝባዊ አመፅ መቃረብ አይነተኛ ምልክቶች እነዚህ ናቸው ካልን የዚህ መሰሉ ሁኔታ መፈጠር ለተቃዋሚ ድርጅቶች የሚከፍተውን የትግል ሁኔታ ለማየት እንሞክር። እነዚህ ሁኔታዎችም ጥቂቶቹም ብቻ ብንጠቅስ አንድ ያገሪቱ አጠቃላይ ሁኔታ ከላይ በተጠቀሱት መንገዶች ሲገባ መንግስት ተብየውም ከፍተኛ የሆነ ሁለገብ ጥረት ውስጥ እንዲገባ በሁኔታዎች ስለሚገደድና ያለው ኃይልም በየአቅጣጫው ስለሚወጠር በህዝብ መካከል መሽለክለክና ማደራጀቱ የቀለለ ይሆናል። በዚህ መሰሉ ሁኔታ መንግስት ሁሉን ለመቆጣጠር ኃይል ስለሚያንሰው ያለውም ኃይል የተበታተነ ሆኖ ስለሚገኝ ለማደራጀትም ሆነ ለተለያዩ ትግላዊ እንቅስቃሴዎች የተሻለ ሁኔታዎችን ያስገኛል። ሁለት በብዙሃኑ ህዝብ ላይ ጭቆናው በደሉና የመብት ረገጣው ሁኔታ እየጨመረ መምጣቱም አብዛኛው የህብረተሰብ ክፍል በመደራጀት የጋራ ችግሩን በጋራ ለመፍታት ፈቃደኝነቱ ከፍ ይላል። ዛሬ ከተለያዩ የዜና ምንጮች ጭምር እንደሚሰማው በደቡብ የሀገራችን ክፍል በተለያዩ አካባቢዎች ያመጽ ምልክቶች እየታዩ ናቸው። ይህን መሰሉ ሁኔታም እያመጹ መደራጀት እየተደራጁም ማመጽ የሚለውን መርህ ጎልቶ ያወጣዋል። ያልተደራጀ አመጽ በተናጠል ይመታል፣ ቀጣይነትም ያጣል ለማለት ነው። ሶስት ይህን በመሰሉ ሁኔታ በመንግስት ንብረት ኃላፊነትና ተቆጣጣሪነት የተሰየሙ በጦር ውስጥ በተለያየ እርከን የሚሰሩ ወዘተ በመንግስት ላይ ያላቸው እምነት እየመነመነ ስለሚመጣና በሙስና ጭምር ስለሚዘፈቁ ንብረትንና ሌሎች ሁነኛ ነገሮችን ከፍተኛ ጥንቃቄ ዘዴ በተሞላበት መንገድ ወደ ህዝባዊ ትግል ማሸጋገር ይቻላል። አራት ከላይ የተጠቀሱት እንዳሉ ሆነው ግን ከፍተኛ ህዝባዊ ስነ ምግባርን ተላብሶ መንቀሳቀስን፣ የጠራና የነጠረ የፖለቲካ ዓላማን ይዞ መጓዝን፣ ወቅታዊና አገራዊ መርህን አንግቦ በህዝብ መካከል መገኘትን ግድ የሚል ይሆናል። እነዚህ ከላይ የተዘረዘሩት የህዝባዊ አመጽ መዳረስ ምልክቶች በሀገራችን ወቅታዊ ሁኔታዎች በአሁኑ ጊዜ በግልጽ እየተንጸባረቁ ያሉም ስለሆነ ነው። ህብረት በሜዳው ህብረት በአገር ቤት የሚለው መሪ ሐሳብ ወቅታዊ የሚሆነው ባለፉት በርካታ ዓመታት ስለ ህብረት የተደረጉት ሙከራዎች በሞላ የሰጡት ተመክሮና የታዩ ድክመቶች የሉም ለማለት ሳይሆን ዛሬ በሀገራችን ያለው ሁኔታ ከባህር ማዶ ባለ ክብ ጠረጴዛ ስለ ህብረት አስፈላጊነት የምናወራበት ወቅት ሳይሆን የጠና ራዕይና ህዝባዊ ዓላማን ይዘን በግብግቡ ሜዳ በመገኘት በተግባራዊ ተሳትፎ ሂደቱን ተከትሎ የሚመጣ ጉዳይ ነው ለማለት ነው። በሀገራችን ያለው ሁኔታ አጣዳፊና ከላይ የተዘረዘረውን የሚመስል ነው። ተጨባጭ ሁኔታው ህዝባዊ አመጽን ያረገዘ በመሆኑ በግልጽ እየታየም ነው። በስልጣን ላይ ያለው የወያኔ አገዛዝ ብዙ መልክ ባላቸው ችግሮች ተወጥሮ በማዕበል እንደተጠቃ መርከብ ወደ ጎን እያጋደለም ነው። በፍጥነት እንዲሰምጥ ከተፈለገ ደግሞ የታጋይ ኃይሉ ሚናና ኃላፊነቱም ከባድ ነው። ይዜው ሰራተኛውን፣ አርሶ አደሩን፣ ሴቶችና ወጣቶችን፣ የገጠሩንና የከተማውን ህብረተሰብ አደራጅቶ ለአንድ አገራዊና ህዝባዊ ዓላማ ማሰለፍን ግድ የሚል ነው። ፍትህና ርትዕ የተጓለውበት የሚሰቃየውን ዴሞክራሲያዊና ሰብአዊ መብቱን ጭምር ተነጥቆ ለዘመናዊ ባርነት የተዳረገውን መሬቱና ቅርሱ ለባዕዳን እየተቸረቸሩ ንብረትና አገር አልባ ሆኖ ያለውን ዜጋ ሁሉ አስተባብሮና በድርጅት አስተሳስሮ የወያኔን ቀን ማሳጠር ግድ ይላል። ዛሬ በአብዛኛው ተቃዋሚ ነን በማለት የተሰለፉ ድርጅቶችም ሆኑ ስብስቦች ይህን በመሰለ መንገድ ሲጓዙ አይታዩም። ስለ ሰራተኛ፣ ስለ ገበሬው፣ ስለ ገጠሩና ስለ ከተማው ነዋሪ ህዝብ መደራጀት አስፈላጊነት ሲናገሩ አይሰሙም። ይህንን ለማድረግ በሚያስችል ሜዳ ላይ ራሳቸው ከሚያሰሙን ዲስኩርና የምኞት ገለጻ ባሻገር የታየና የተጨበጠ እውነት በጭራሽ አልታየም። ህዝቡን የሚያቀራርብ መብት፣ ፍትህና ርትዕን ያካተተ አገራዊና ህዝባዊ ራዕይ ያለው ጸረ ወያኔ ትግል ሲያካሂዱም አይታዩም። ስለዚህም ነው ካለፈው ሂደት ተማሩ፣ ሀገር አቀፉን ጸረ ወያኔ ትግል የሚያግዝና ወደፊት የሚያራምድ የፖለቲካ ራዕይ ይኑራችሁ ማለት ግድ የሚሆነው። በሀገራችን ያለውን ሁኔታ በዚህ አይነት ከዳሰስንና በዚህ መሰሉ ታሪካዊ ወቅት በውጭ ሀገር ካለው ዜጋ ምን ይጠበቃል የሚለውን ዳሶ ማለፉ የሚከፋ አይሆንም። ህዝባዊና አገራዊ ትግል የተገፋው ህዝብና ጨቋኙ መንግስት ግብ ግብ የሚገጥሙበት ክስተት ብቻ ሳይሆን እያንዳንዱ ዜጋ የትም ይኖር የት የዜግነት መብቱን የሚያረጋግጥበት ፍልሚያ ነው። የበዛና መረን የለቀቀ ግፍና በደል የሰባዊ መብት ደብዛ መጥፋት እንኳን ይራሴ ነው በሚሉት አገርና ህዝብ ላይ ተፈጽሞ ይቀርና በሌሎችም ቦታዎችና አገሮች ሊፈጸም ገለልተኛ ሆኖ መገኘት በህሊና ተጠያቂነት ጭምር የሚወስድ ጸያፍ ተግባር ነው። ይህንንም እውነት መሰረት በማድረግም ነው በውጭ ያሉ ኢትዮጵያውያን ከተገፋው ህዝባቸው ጎን መቆም የስቃዩ ዘመን እንዲያጠርና የበኩላቸውን ማድረግ አለባቸው የምንለው። በዚህ አኳያ ሊያደርጉ ከሚገባቸው ተግባራት ጥቂቶቹን ብንጠቅስ፣ ሀ በወያኔ አገዛዝ እየተፈጸሙ ያሉትን በደሎች የዴሞክራሲና የሰብአዊ መብቶችን ረገጣና አፈና ማጋለጥ፣ ለ የወያኔን አገዛዝ እልኮ መሳፍርት የለሽ ውሸቱን በማጋለጥ በትክክለኛ መልኩ እንዲታወቅ ማድረግ፣ ሀ ለዚህ ጸረ መብትና ጸረ ሰላም መንግስት የሚደረገው ማንኛውም ድጋፍ እንዲቋረጥ መጣር፣ ይህንንም በማድረግ ሰላምና ሁለገብ መብቱን ከሚሻ ህዝባችን ጎን መቆማችንን ማረጋገጥ፣ መ ያልተከፋፈለና በአግባብ የተቀናጀ ጸረ ወያኔ ሰላማዊ ሰልፎች በተመሳሳይ ቀንና ጊዜ በተለያዩ ከተሞች በማካሄድ ለትግሉ እውቅናና አጋር መፍጠር፣ ሰ በእስር ለሚሰቃዩ ደብዛቸው ለጠፋ ሰብአዊ መብታቸውን ጭምር ለተገፈፉ በአንድነት ሰላማዊ ሰልፍ መውጣት። ይህን መሰሉ ሰልፍም ሁሉንም የሚያካትት በፖለቲካም ሆነ በህሊና እስረኞች መካከል ልዩነት ባለማሳየት ለትክክለኛ የፖለቲካና የሰብአዊ መብት መቆምን ማረጋገጥ። ረ ከላይ በተዘረዘሩትና በአጠቃላይም በህዝባችን ጥያቄዎችና ፍላጎቶች ላይ ተመርክሶ የሚያመረቃ ዲፕሎማሲያዊ ሎቢ በመንግስታት ተቋማትና በእርዳታ ሰጪ ድርጅቶች ውስጥ ማካሄድ። ሰ በወሬ ሳይሆን በተግባር ትክክለኛና ህዝባዊ ራዕይ ይዘው በህዝብ መካከል እየታገሉና እያታገሉ ያሉ ድርጅቶችን በሁለገብ መልኩ አቅም በፈቀደው መንገድ ሁሉ መርዳትና መደገፍ ይገባል። ይህንን አገራዊ ግዴታ በተግባር እየተወጣን ከሄን ውሎ ይደር እንጂ ትግሉ መጥራቱና መጎልበቱ ወያኔም ወደ ከርሰ መቃብሩ መጣሉ የማያጠያይቅ ይሆናል። የፍጻሜው ድል ምንጊዜም የህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው። እናቸንፋለን።
Thank you.